ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ሐምሌ 8 ቀን 1997 ዓ.ም ተመረጠ። ለጅቡቲ መንግስት አንድ የተማጽኖ ደብዳቤ ጽፎ ነበር። በኢትዮጵያ መንግስት የሚፈጸመውን ግድያ ተቃውሞውና የዚህ ግድያ ፈጻሚ የሆነው ፍርአት አካል አለመሆን የሚያበሩትን የውጊያ ሄሊኮፕተር MI 35 ይዘው ጅቡቲ የገቡትን ካፒቴን ባህሉ ገብሬና ረዳት አብራሪውን አብዮት ማንጉዳይ አሳልፋ ለኢትዮጵያ መንግስት እንዳት ሰጥ የሚጠይቅ ነበር ደብዳቤው። ከ13 አመታት በኋላ በቅርቡ ከኢትዮጵያ እስር ቤት የተለቀቀው ባህሉ ገብሬ እርሱና ረዳት አብራሪው በከፍተኛ ሚስጥር ዝግጅት አድርገውበት ሄሊኮፕተሩን ካሳረፉ በኋላ ጅቡቲ ከሚገኘው እንግሊዝ ኤምባሲ ጥገኝነት ለማግኘት ሞክረው ከሶማሊላንድ ታገኛላችሁ በሚል ማታለያ በሶስተኛው ቀን ጅቡቲ ለኢትዮጵያ መንግስት አሳልፋ ሰጣቸዋለች። እንደነገረን አምነስቲ ጅቡቲ አሳልፋ እንዳትሰጣቸው የሚጠይቀውን ደብዳቤ ሲጽፍ ባህሉና ባልደረባው ቢሾፍቱ በሚገኘው አየር ኃይል እስር ቤት ከገቡ 26 ቀናት ተቆጥሮ ነበር። ለመሆኑ ጅቡቲ ስታርፉ ይህን ሊመጣ እንደሚችል አልጠረጠራችሁም ነበር የሚል ጥያቄ አንስቼለት ነበር ለካፒቴን ባህሉ ገብሬ።
አልጠረጠርንም፣ እንግዲህ ዓለም አቀፍ ሕግ ይህንን ነገር የሚፈቅድ አይነት አይደለም። ምናልባት በሁለቱ ሀገሮች መካከል የተለየ ስምምነት ካለ አላውቅም፣ ግን ዞሮ ዞሮ ሁለቱም ሀገሮች ቢሆን የሚገዙት ለተባበሩት መንግስታት ሕግ ስለሆነ እዛ ህግ መሰረት ደግሞ ባይሆን በራሳቸው ህግ ሊጠይቁን ይገባል፣ አሊያም ደግሞ ወደ ሌላ ሀገር አሳልፈው ሊሰጡን ይገባል እንጂ መልሰው ይሰጣሉ ብዬ አላሰብም።
ካፒቴን ባህሉ ገብሬ ነገሌ ቦረና ተወልዶ ያደገው አለም ጤና ነው። ባህር ዳር ዩኒቨርሲቲ ተማሪ በነበረበት ወቅት ለኢትዮ ኤርትራ ድንበር ጦርነት በ1990 ዓ.ም ተመልምሎ አየር ኃይል አብራሪነት ገባ። ስልጠናውን ከወሰደ በኋላ ለሰባት ዓመታት በሄሊኮፕተር አብራሪነት ሰርቷል። ሰኔ 2 ቀን ድሬዳዋ ከሚገኘው የአየር ኃይል ተነስተው ወደ ጅቡቲ ለመሄድ የወሰኑበትን ምክንያትም ጠይቄዋለሁ።
ለስር የበቃኝ ምክንያት እንግዲህ 1997 ምርጫ ተከትሎ የተከሰተው ሁኔታ ነው። የወቅቱ የፖለቲካ ሁኔታ ከፍተኛ መነቃቃት የነበረበት ነበር። እኔም ደግሞ ያው አብሮ ከነበሩ የአየር ኃይል ባልደረቦች ጋር እንግዲህ የተፈጠረው ሁኔታ እና አገሪቱ ምን አይነት አቅጣጫ መከተል አለባት፣ የእኛ ሚና ምንድን ነው የሚለውን እርስ በርስ እንወያዩ ነበር። ስለዚህ አገሪቷ በትክክልም ወደ ዲሞክራሲ እንድትገባ እንፈልጋለን። የእኛ ሚና ደግሞ ሁልጊዜም ገለልተኛ ሆነን ህዝብን ማገልገል፣ ሀገራችንን መጠበቅና ማገልገል እንደሆነ እናምን ነበር እና ስለዚህ ይህንን የገለልተኝነትና የሀገር አገልጋይነት አቋም ይዘን ነበረ በወቅቱ ተሳተፍ የነበረው እና ከኛ የህዝብ ተቃውሞ ነበረ። ያንን ተቃውሞ ለማስቆም የተደረገው ምላሽ ግን እጅግ አስከፊ ስለነበረ ተቃውሟችን ለመግለጽ እና በሞራልም ከዚህ በኋላ እንዲህ አይነት ሁኔታዎች ማገልገል ተገቢም ስላልሆን ነበረ።
ሁለቱ አብራሪዎች ተይዘው ወደ ድሬዳዋ በማግስቱ ደግሞ ወደ ደብረ ዘይት ወይም ቢሾፍቱ አየር ኃይል ከመጡ በኋላ ከፍተኛ ስቃይ እንዳሳለፉ ይገልጻል።
እንግዲህ ፍርድ ቤት የቀረብኩት ከሁለት ዓመት ከአምስት ወራት በኋላ ነው። እስከዛ ጊዜ ድረስ ከዛ በፊት ባሉት በተለይ የመጀመሪያዎቹ የእስር ጊዜያቶች ላይ ከፍተኛ ችግር ሲደርስብኝ ነበር። ድብደባ ይፈጸምብኝ ነበረ። አውጣ ሌሎች እነማን አሉበት እንደዚህ ያደርጉ አስበዋል ሌሎች ምናምን የሚሉ ጥያቄዎች ነበሩ እና እንደዚህ አይነቶችም ድብደባ ይፈጸምብኝ ነበር።
ካፒቴን ባህሉ ገብሬ ከእስር ቤት ለማምለጥ ሙከራ ማድረጉንም ያስታውሳል። ነገር ግን ከታሰረበት ክፍል እንጂ ከግቢው መውጣት ስላልቻለ ተመልሶ ተያዘ። ይህ ድርጊት ለባሰና ለከፋ ድብደባ እንዳጋለጠው ይናገራል።
ማምለጥ ሙከራ አድርገሃል ከተባልኩ በኋላ ግን የነበረው ድብደባ እጅግ ከፍተኛ ነው። ብዙም ጉዳት ደርሶብኝ ነበረ። ያው በጊዜ ሂደት እየሻለ መጣ እንጂ ምልክቶች አሉ።
ካፒቴን ባህሉ ጉዳዩ ይታይ የነበረው በጦር ፍርድ ቤት በመሆኑ የህግ እውቀት ባይኖረውም ጠበቃ ማቆም ስላልተፈቀደለት በራሱ ነበር የተከራከረው። በመጨረሻ እርሱ እድሜ ልክ፣ መቶ አለቃ አብዮት ማንጉዳይ ደግሞ 15 ዓመት ተፈረደባቸውና ወደ ዝዋይ ማረሚያ ቤት ተላኩ። መቶ አለቃ አብዮት የእስር ጊዜውን ጨርሶ በአመክሮ በመፈታት አሁን ከሀገር ውጭ ይገኛል ብሎናል። ባህሉ ዝዋይ እስር ቤት ጥቂት እስረኞች በሚገኙበትና ጨለማ ክፍል በሚባለው ቦታ ቢታሰርም ለእርሱ ግን ከባዱ ጊዜ የወላጅ እናቱን ህልፈተ ህይወት እስር ቤት ውስጥ ከተረዳ በኋላ መሆኑን ገልጾልኛል።
መጀመሪያዎቹ ጊዜያቶች ስትመጣ ነበር እናት በየሳምንቱ ስትመጣ ነበር፣ ግን የእድሜዋ እየገፋ ከሄደ በኋላ አሁን መጨረሻ ሚያዝያ 12 ላይ ነው ያየኋትን 2005 ዓ.ም። እዛ በኋላ ባረፈችው 2009 ነው። አራቱን አመታት ግን አላየኋትም ነበረ። ጤና ችግር ስለገጠማት ብቻዋንም መንቀሳቀስ ስለማትችል አላገኘኋትም ነበረ። በመኪና ውስጥ ድረስ እንዲያስገቡልኝ ጥያቄ ባቀርብም ፈቃድ አላገኘሁም። መምጣት ትፈልጋለች፣ ግን ግቢ ውስጥ እዛ ቤተሰብ የምንገናኝበት ድረስ ብቻ እንዲገባ ከመኪና መውረድ ስለማ ግን የቀረበው ተቀባይነት ባላገኘም ቢስራሉም ወይም ደግሞ ዲሞክራሲ ያለው ነገር ሲቆይና ያለው ደግሞ ምክንያት ሳይፈቀድልኝ ስለቀረ ያው እሷን አራት አመታት ያህል ከመምጣቷ በፊት አላየኋትም ነበር እና መጨረሻ መንደሷን ነገሩን አብሮን ታስሮ የነበሩ ሰዎች ናቸው።
በወቅቱ አብሮት ከታሰሩት መካከል ስለ ሁኔታው አንዱ እስረኛ ጠይቄው ነበር። የባህሉ ሀዘን ከባድ ነበር ብሎናል።
ለወትሮ አንድ እስረኛ ሀዘን ሲገጥመው ለማጽናናት ተብሎ የተዘጋጀ ቦታ ላይ የምናጽናናበት ጊዜ ከሶስት ቀናት አይበልጥም ነበር። ካፕቴን ባህሉ ታዲያ የእናቱ ማረፍ ካረዳ ነው በኋላ ለአንድ ወር ያህል ጠዋት ጠዋት እየወጣ እዚያችው ቦታ ላይ ይቀመጥ ነበር። ሀዘኑ በጣም ከባድ ስለነበርም ስሜቱ ሌሎቻችንም ላይ ተጋብቶብን ነበር።
ይህንን ሁኔታ ማስታወስ ካፕቴን ባህሉን ጠይቀዋለሁ።
ከባድ ያደረገው ነገር እናት ለሁሉም ለእያንዳንዱ ሰው እናት መቼም እናት ነች። ምንም የኔ እናት ልዩ ነች ማለት አልችልም። እያንዳንዳችን ለራሳችን እናቶቻችን ልዩ ናቸው እና ለሌላው ሰው የሚኖረኝ ፍቅር የተለያየ ባህሪውን በመልካም ሁኔታ ቀርጻኝ የኖረች እናቴ ነበረች። ተወዳታለሁ፣ በጣም ተወዱኛለች። ባገኛት ደስ ይለኝ ነበር፣ ግን እኔ የሚጠጥሰኝ እሷ አንድ ቀን ልጄ ይመጣል ተስፋ ሳደርግ ነበረ። ልጄ በተለይ መስከረም ላይ ብዙ እስረኞች በሚፈቱ ጊዜ ተስፋ ሳደርግ ነበረ። እኔ ግን ያ ተስፋ እንደማይሆን አውቅ ስለነበረ በወቅቱ ማለት ነው፣ የሚፈቱት ምን አይነት ሰዎች እንደነበሩ ስለማውቅ ብዙም ተስፋ እንዳታደርግ ፈልግ ነበረ። ምጠሰኝ በጣም እንደምታይኝ እርግጠኛ ሆና ትኖር ነበር እና በጣም ትንሽ ቀን ሲቀራት ነው እንግዲህ አሁን የተፈጠው። እንግዲህ አንድ አመት ሆኗ ካልታረፈች ምጠሰኝ ወቅቴ ማግኘት አለመቻሌ ሀዘኔንም ከባድ ያደረገው ብዙ ጊዜ ደክማ ተመላልሳ ጠይቃኝ፣ ግን መጨረሻ ላይ ልታይኝ ባለመቻሉ ብቻ ሁልጊዜ ምጠሰታል።
ወደ እስር ቤት ሲገባ እድሜው 26 ነበር። 13 አመት በእስር አሳልፎ ነው የወጡ። አሁን ወደ 40 አመት እየተጠጋው ነው። በእስር የቆየህበት ጊዜ የተቃጠለ ነው ብለህ ትቆጣለህ ወይ ብየዋለሁ።
የተቃጠለ ነው ለማለት አልችልም፣ ምክንያቱም አሁን ካለው ከውጤቱ አንጻር ስናየው ሁሉም አንዳንድ ሬት እያየ ነው። የኔ ዛሬ ለመፈታትም ህዝብም ዛሬ ሁሉም ደረጃ እዛን ወቅት የነበረው የተወሰነ ማህበረሰብ ብቻ ሊሆን ይችላል ነቅቶ ጉዳዩን ሲቃወም የነበረ። አሁን ግን አብዛኛው ህዝብ አይሰጣቸው እንጂ የባከን ነው ብዬ አይደለም። እነሱ ለማባከን ቢመክርም እኔ ግን ጊዜም እስር ቤት ቢኖርም በማንበብ ራሴን በደንብ በማጽናናት እና በብርታት እንድኖር ጽናት እንድኖረኝ በማድረግ አሳልፌዋለሁ እና ግን ባልታሰር የመርጥ ነበር። ባልታሰር እና እዛ ሁኔታ ውስጥ ባልኖር ደስ ይለኛል። በተለይ ደግሞ አሁን ካየሁት ውጤት አንጻር ሳየው ጅም አንድ ነገር ለማግኘት የተወሰኑ ሰዎች ዋጋ ሊከፍሉ ይችላሉ፣ ግን በዛ ከተከፈለው ዋጋ ውስጥ ግን የሚገኘው ውጤት ነው አውትካም ስናየው ግን በጣም ጥሩ ነው ብዬ አስባለሁ።
በኃይሉ ከእስር ሲፈታ እናቴን ባላገኛትም የእናቴን ጓደኞች እየሄድኩ አየኋቸው፣ ሀዘኔን ከእነርሱ ጋር ተጋራሁ አለኝ።
እና የእናቴን ጓደኞች በጣም አልጥቶ አግኝቻቸዋለን። እነሱ እልል ነው እያሉ መሬት ሲስሙ ነበር የነበረው። ገና ሲያዩኝ መሬት ነው ድፍት እያሉ መሬት ሲስሙ የነበሩ እና ከፍተኛ ደስታ የሚሰማቸው በጣም መግለጽ ከምችለው በላይ ነው። በንባና በልልታ ነበረ ደስታቸውን ሲገልጽልኝ ነበር። ያደኩባት ከተማ የዓለም ጤና ሕዝብ ዝዋይ የመጡ ዓለም ጤና አካባቢ ያሉ የገጠር ከተማ ነዋሪዎች በአጠቃላይ ብዙ ሕዝብ ወጥቶ ነው እና የተቀበለኝ። እንደዚህም አይነት አቀባበል ይኖራል ብዬ አስቤ አልነበረም እና ለዓለም ጤና ሕዝብ በዝዋይ ለመጡ እንደዚሁም ደግሞ ለዓለም ጤና መድኃኒዓለም ቤተክርስቲያን ቀፋ ውስጥ እና አገልጋዮች በአጠቃላይ ዛናዊ ለማድረግ ይችላል።
በኃይሉ ከእስር ሲፈታ መሬት የምትስብ ተንበርክካ የምታነባ ሴት ፎቶ በማህበራዊ ሚዲያ ላይ ተሰራጭቷል። ለአንድ አመት በሳምንት ሁለቴ ዙዋይ እየተመላለሰች የእናቴን ሀዘን ያጽናናችኝ ማሜ የተባለች እህቴ ናት፣ እኔም ዛሬ ተፈታሁ እያለች ስታነባ ነው ያየሻት ብሎኛል። በኃይሉ ለወጣቶች መልእክት አለው።
አልፎ በተለያየ ቦታ ላይ የሚከሰቱ እጅግ ደስ የማያሰኙ ነገሮች አሉ። በየቦታው ላይ ግጭት እየተስተዋለ ነው ያለው። ከዚህ በፊት ያልነበረ ግጭቶች በሀገራችን እያየን ያለ ነው። ይሄ እጅግ አሳዛኝ ነው። ብዙ ደም ፈሷል። ብዙም ለመስማት የሚከብዱ ሁኔታዎች እየተፈጸሙ ነው ያሉ። ስለዚህ ወጣቱን ሀገሪቷ እንድትረጋጋ የግድ መስራት መቻል አለብን። ሀገር እንድትኖር የግድ በእኛ ላይ ከፍተኛ ኃላፊነት አለብን። ስለዚህ ብዙዎች የሞቱት ደማቸው የፈሰሰው እና ከዚህም በፊት በተለይ ወደኋላም ሄደን ሌሎች ታሪኮችን ብናይም ሰዎች መስዋዕትን የተከፈሉት አገር ለመጠበቅ ብለው ነው። ስለዚህ አገራችንን በመግባባት ያለን ልዩነቶች በጣም ሰላማዊ በሆነ መንገድ በመግለጽ መፍታት እንችላለን። ለትንሹም ለትልቁም አይነት ጥያቄዎች ለማፋፋሽ ሁኔታዎች ውስጥ መፍጠር የለብንም። ስለዚህ ጥያቄዎች ካሉን፣ የተለያዩ ነገሮች ካሉን በሰላማዊ መንገድ እየጠየቅን መፍትሄ ማግኘት የምንችልበትን ሁኔታ መፍጠር አለብን። ለውጦች ሁሉ ጊዜ አንድ ጊዜ አይመጡም እና በጊዜ ሂደት የሚፈቱ ችግሮች ሊኖሩ ይችላሉ ብዬ አስባለሁ። አሁንም አንድ ላይ ተባብረን ሁላችንም በምንም አይነት ሃይማኖታዊም ሆነ የዘር ልዩነት በመሀላችን ሳይኖር ኢትዮጵያዊነታችንን ብቻ ይዘን አንድ ሀገር ነገርን አስበን ብቻ የሰላም እንድንሰራ በየአካባቢያችን ያሉ ችግሮችን በመፍታት አገሪቷ ወደ ተረጋጋ ሁኔታና መልካም ወደ ሁኔታ ውስጥ እንድትመለስ እናከራቻለሁና ለሁሉም ነገር ሰላም ወሳኝነት ስላለው ሰላማችን እናስቀድማለን።
ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።